ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በማስከተልም ፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
አርብ የካቲት 9 ቀን የወያኔ አገዛዝ የሚኒስትሮች ምክር ቤት ለሁለተኛ ጊዜ አረመኔያዊና አምባገነን የአስቸኳይ ጊዜ አዋጅ በአገሪቱ ላይ አውጇል። ቀኑ ሙሉ በስብሰባ ላይ የዋለው የሚኒስትሮች ስብሰባ የተጠናቀቀው ምሽት ላይ ሲሆን አጁ በአገዛዙ ሚዲያዎች የታወጀው በዚሁ ጊዜ ነበረ። ቅዳሜ የካቲት 10 ቀን የወያኔ መከላከያ ሚኒስትር ተብዬው ሲራጅ ፈጌሳ ለጋዜጠኞች በሰጠው መግለጫ የአዋጁን ይዘትና ፍሬ ሐሳብ አብራርቷል። ከቁጥጥር ውጪ የወጣ የጸጥታ ሁኔታ ለመጠበቅ በአስቸኳይ ጊዜ አዋጅ ማወጅ አስፈላጊ መሆኑን ገልጾ ከዛሬ ጀምሮ ተግባራዊ እንዲሆንና በ15 ቀን ውስጥ ለፓርላማ ቀርቦ እንደሚጸድቅ ዘርዝሯል። አጁ ለሚቀጥሉት 6 ወራት እንደሚዘልቅና አስፈላጊ ከሆነም ለሌላ 4 ወር ተጨማሪ ጊዜ ሊቆይ ይችላል ተብሏል። እንደተለመደው አጁ የህዝቡን መሰረታዊ የሆነ ዲሞክራሲያዊና የፖለቲካ መብቶችን የሚከለክል ነው። በዚህ መሰረት መናገር፣ መጻፍ፣ ክስከሳ ማካሄድ፣ ጽሑፍ ማሰራጨት፣ መልእክት ማስተላለፍ፣ መደራጀት፣ መሰብሰብ፣ ሰላማዊ ሰልፍ ማድረግ፣ በቡድን ሆኖ መንቀሳቀስ ወዘተ ክልክል ናቸው። ማናቸውም የመገናኛ ዘዴ ይዘጋል፣ የሰዓት እላፊ ይታወጃል፣ ዜጎች ለሌላ ዙር በግፍ የሚታሰሩበትና በእስር ቤት የሚሰቃዩበት የሚገረፉበት ሁኔታ ተግባራዊ ይሆናል። ያለ ፍርድ ቤት ትዕዛዝ እንዲይዙና በማጎላጠያዎች አስረው እንዲያሰቃዩ አዋጁ ይፈቅድላቸዋል። የሰዓት እላፊ ይታወጃል፣ መንገዶች ይዘጋሉ፣ ሌሎችም አስከፊ እርምጃዎች ይወሰዳሉ። ሲራጅ ፈጌሳ በመግለጫው ጠቅላይ ሚኒስትሩን የሚጨምር ኮማንድ ፖስት መቋቋሙን ገልጿል። ቀድሞውንም ቢሆን የመጣውን ትዕዛዝ ከመቀበል ውጪ በራሱ የመወሰን መብት የሌለው ኃይለማርያም አሁን ስልጣን ለቅቅ ያሉ ባለበት ሁኔታ ወያኔ የጦር አበጋዞችና የጸጥታ ካድሬዎችን እንዳሻቸው የሚፈነጩበት ፈላጭ ቆራጭ አገዛዝ መሆኑም አይጠራጠርም ተብሏል። አዋጁ የሚኒስትሮች ምክር ቤት በሙሉ ድምፅ አሳልፎት የታወጀ ነው ቢባልም ከቅርብ ጊዜ ወዲህ አገዛዙን እየተፈታተኑ ያሉት የኦህዴድና የብአዴን ባለስልጣኖች ምን ያህል እንደተቀበሉት የሚታወቅ ነገር የለም። ይህ አረመኔና አስከፊ የሆነ የአስቸኳይ ጊዜ አዋጅ ሊጸድቅ የሚችለው 2/3 የሚሆኑ የምክር ቤት አባላቱ ከደገፉት ብቻ ስለሆነ በኦህዴድና በብአዴን አባላት የተቃውሞ ድምፅ ውድቅ ሊሆን የሚችልበት ሁኔታ አለ በማለት አንዳንድ ወገኖች ይናገራሉ። የወያኔ አገዛዝ ከዚህ በፊት ለ10 ወራት የዘለቀ የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። አዋጁን መሰረት በማድረግ የህዝቡን ዲሞክራሲያዊና ፖለቲካዊ መብት ነፍጎ ከ40,000 በላይ የሆኑ ዜጎችን በየማጎሪያው አስሮ ለማሰቃየት ቢሞክርም ሁኔታው በወጣቱ ላይ ምሬትና እልህን ወልዶ በከፍተኛ ስሜት ትግሉን ይበልጥ እንዲፋፋም አደረገ እንጂ ያመጣው መፍትሄ አለመኖሩን እየታወቀ አሁን በድጋሚ ማወጁ አገዛዙ ካለፈው አለመማሩን ያሳያል ተብሏል። ባለፈው የአስቸኳይ ጊዜ አዋጅ የኢንተርኔት ሆነ የስልክ እንዲሁም ሌሎች መገናኛ አገልግሎቶች መቋረጣቸው አገሪቱ ከፍተኛ የኢኮኖሚ ማጥ ውስጥ የገባች መሆኑም ይታወሳል። አርብ የካቲት 9 ቀን የወያኔ አገዛዝ የአስቸኳይ ጊዜ አዋጁን በይፋ ከመግለጹ በፊት 101 እስረኞች ክሳቸው ተሰርዞ እንዲፈቱ መወሰኑም ተገልጿል። ከሚፈቱት መካከል በወልቃይት የማንነት ጥያቄ ምክንያት የታሰሩት ኮሎኔል ደመቀ ዘውዱ እንዲሁም በጎንደር ህዝባዊ አመጽ አነሳስታቸዋል በማለት የታሰሩት ንግስት ጋና ሌሎች ከሷ ጋር የታሰሩ ዜጎች እንዲሁም ከጥቂት ዓመታት በፊት መፈንቅለ መንግስት ለማድረግ ሞክራቸዋል ተብሎ የታሰሩት ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምኖ ጽጌ እንደሚገኙበት ተዘግቧል። የወያኔ አገዛዝ በህዝብ ላይ ያወጀውን የአስቸኳይ ጊዜ አዋጅ ተከትሎ የእንግሊዝና የካናዳ መንግስታት ለዜጎቻቸው ማስጠንቀቂያ ሰጡ መሆናቸው ታውቋል። ከሁለቱ መንግስታት የተሰጡ መግለጫዎች ዜጎች አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ እንዳይሄዱ ሲመክሩ በኢትዮጵያ ውስጥ የሚገኙትም በሚንቀሳቀሱበት ወቅት አስፈላጊውን ጥንቃቄ እንዲያደርጉና የባለስልጣኖችን ትዕዛዝ እንዲከታተሉ ይመክራሉ። የዚምባብዌ ዩኒቨርሲቲ ምክትል ቻንስለር የሆኑት ለቀድሞ ፕሬዝዳንት ባለቤት ለሚስ ግሬስ ሙጋቤ በሐሰት የዶክትሬት ዲግሪ እንዲሰጥ አድርጓል በማለት በቁጥጥር ስር የተደረጉ መሆኑን ታውቋል። በቅርቡ የተቋቋመው የሀገሪቱ ጸረ ሙስና ኮሚሽን ባደረገው ማጣራት በ2006 ዓመተ ምህረት ዩኒቨርሲቲው የዶክትሬት ማዕረግ እንደተሰጣቸው ሚስ ሙጋቤ በዩኒቨርሲቲው እንደ ተማሪ የተመዘገቡበትም ሆነ የወሰዱት ኮርስና ያገኙት ውጤት የሚያሳይ ምንም አይነት መረጃ ባለመገኘቱ የዶክትሬት ዲግሪውን እንዲሰጣቸው ያመቻቹት በዩኒቨርሲቲው ቻንስለር እንደሆነ ታውቋል። ቻንስለሩ ሰኞ ዕለት ፍርድ ቤት ይቀርባሉም ተብሏል። በሰሜን ናይጄሪያ ሰሜናዊ ግዛት ኮንዱጋ በምትባለው ከተማ በአንድ የአሳ ገበያ ላይ 3 አጥፍቶ ጠፊዎች ባፈነዱት ቦምብ ምክንያት ቢያንስ 20 ሰዎች መገደላቸውን ፖሊስ ከሰጠው መግለጫ ማወቅ ተችሏል። አርማታ በተፈጸመው ጥቃት በርካታ ሰዎች እንደቆሰሉ የተዘገበ ሲሆን ከቆሰሉት መካከል ሆስፒታል ሲደርሱ የሞቱ ሰዎች እንዳሉም ለማወቅ ተችሏል። የናይጄሪያ መንግስት የቦኮ ሐራም እንቅስቃሴ በወታደራዊ ኃይል ጥረት ተዳክሟል በማለት ተደጋጋሚ መግለጫ ቢሰጥም ቡድኑ አሁንም ቢሆን ጥቃት ከማድረስ አለመቆጠቡ እየታየ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ይቅርታ አው ይቅርታ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርፍለት። አዎ ልባችንን ወጋው ሆኖ ድርፍለት እኮ ከወያኔ በልጥኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በክርስ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም ጣለ፣ አረዳ ሳረደ፣ ቢላም አቀበለ፣ ተሸማም ነጠቀ፣ ቅርጫ ተካፈለ፣ እጅና እግሮቹ በንጹሐኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖ እስከተገኘም የውያኔ ሸበጥ መወርያ ፎጣ መጠየቁ አይቀርም ይጨለማ ገፎ ብርቀን ሲመጣ። ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያርድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ? አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? እሪያ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ጥርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን ንጠቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ ከህዝብ ጎን ቆሙ አሁን ነው ሰዓቱ ከፋኑ የጅብ ቆዳ ከፋኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ክፍት እንኳን ካጣ ከመርዛ የጅብ ጥላ ወያኔ ከምኑት አረምን አይላውጣ ይሄኔ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አሁን ህዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥበሉ ከህዝብ ጎን አብሩ አብራችሁ ይሳሉ አሁን ነው ጊዜያችሁ ከአምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ ይናረብኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመኔ ይቅርታ እንጠይቅ አዎ ይቅርታ ጠይቁ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 18 ከሲቲ ጆቢት ተመልሰን ጎንደር ስንደርስ ጋሽትና በተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለ ነግሮኛል። ሆኖም ቤቱ ሊወስደኛል ፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራው ሁሉ በጥንቃቄ ተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ከሀገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመካከለኛ እድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁ ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ እኛ አረፈ። በጣም ገረመኝ። ስራቸው ሁሉ የሰላይ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም እቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድኩ። ጠዋት አልጋዬ ላይ እንዳለሁ ጋሽትና መጥቶ እንደተለመደው ይዞኝ ሲዞር ዋለ። 10 ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ጊዜ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። 2 ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብ ላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳን ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እቼን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ለናደር እንኳን ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለግኩም። አንዱን ሱሪዬንና ሸሚዜን ደርቤ ለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተትኩ። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ትራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ድቅድቅ ጨለማ ውስጥ ገባው። ከዚያ ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅኩ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጫ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ስሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየው። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባው። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባልኩ። ሴትየዋ ሴትኛ ዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠለቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ መስተኛል ሐሳቤን እዛው ቀይሬ በደመነፍስ ሴትዮዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልድ አሽጎደጎድኩት። ሴት ጋ ከደረስኩ አመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠዋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ አቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎ ይጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትየዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ የምትባል አይደለችም፣ ምናልባት ኑሮዋ ይሆናል። መሐከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ልጥ ብላ ተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብ ላይ የታሰረው በምን ይሆን? በዚሁ የማስኮብለል ሥራ ይሆን ወይስ በሌላ ጉዳይ? የጋሽጥና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር፣ ያውም በመላኩ ጎንደር። ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለል ሌላ ጣጣ እንዳይመጣብኝ ሰጋው። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጠዋት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ አነበብኩ። አልጋው ላይ እንዳለሁ መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ የአረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል። አልጋስር ደግሞ ያገር ካንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ መኪና ጎማ፣ ያለቁ ጫማዎች፣ የቡና ረከቦት፣ ጀበና፣ ሸክላና ብረት ድስት። ዋ! የዛሬው ስንግዳ በልቶም ጠጥቶም አድሮም ከቤት አይወጣም እንዴ? እያለች መተረፍ ስትጀምር በለመድኩት የመልስ ምት ኮንትራቴን አራዝሜ ሙሉ ቀን እንደምገዛት ነገርኳት። በአገሯ ቅላጼ አርገኸው ነው አይነት ምላሽ ሰጠችኝ። ተስማማን። ጎረቤቶቿ ሴተኛ ዳሪዎች አሁንም አሁንም ይመጣሉ። በመጋረጃ እየተከለልኩ እደበቃለሁ። ሁለት ጊዜ ቡና ተጠርታ ከውጭ ዘግታብኝ ሄዳለች። ትኬት ለመግዛት መውጣት ነበረብኝ። ከመውጣቴ በፊት ለማስተማመኛ 10 ብር ሰጠዋት። አቤት ፊቷ ላይ ያየው ደስታ! ክፉ እንጀራ! አንድ ልጅ እንድጠራልኝ አደረኩና እጁን ይዤ ሄድኩ። አውቶቡስ ተራ ስደርስ የማታው ስጋት እንደገና አገረሸብኝ። የምታሰር መሰለኝ። ያም ሆኖ የቀበሌው የትብብር ደብዳቤ በእጄ ላይ ስለነበር ለመከራከሪያ እንደሚጠቅመኝ ያውቃለሁ። ቀበሌ ደውለው ቢጠይቁም ችግር እንደማያመጣ ገብቶኛል። በልጁ አቅጣጫ መሪነት ያለምንም ችግር ትኬት ቆረጥኩ። አንድ ቡና ቤት ገብተን ለስላሳ ጠጥተን ሽንት ቤት ተጠቅሜ በመጣንበት ሁኔታ ተመለስ። ተጨንቃ ተጠባ ምሳ አዘጋጅታለች። ወጧ ብዙም ባይጣፍጥም የምግብ ምርጫ ችግር ስላለብኝ ጥሩ አድርጌ በላሁት። ከሰዓት በኋላ ቡና ማፍላት የእሷ ተራ መሆኑን ስትነግረኝ ጎረቤቶቿ ስለሚመጡ ጨነቀኝ። አልፎ አልፎ የልብ ወዳጅ ሲመጣ መጋረጃ ዘግቶ መቀመጥ የተለመደ መሆኑን ነገረችኝ። ስለዚህ መጋረጃውን ከጫፍ እስከ ጫፍ ዘግቼ ድምጼን አጥፍቼ ጋደም ብዬ ቆየው። ወሬያቸውን ይቀዱታል። በተለይ አንዷ የማታ ደንበኛዋ እንዴት እንዳደረጋት በሚያስቅ ሁኔታ ተተነተነው ነበር። ሕይወታቸው የሚጣፍጠው እንዲህ አይነት ወሬ ሲያወሩ መሰለኝ። ደጋረጉ! ታዲያ በምን ይስቃሉ? የኔዋ ሴትዮ ቡናውን አካልባ ነው ያፈላችው። ጨዋታቸውን ሳይጠግቡ ተበታተኑ። ሌላው ትዕይንት ለጊዜው ሊተኛት የፈለጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር። ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች ይመስል ሰው አለ እያለች ትመልሳቸዋለች። መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች። እኔም ሙሉ ነፃነቴን አገኘው። የጎጃም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለእናቷ ትታቸው እንደመጣች አወራችኝ። እኔም ከአዲስ አበባ እንደመጣው ደብረ ታቦር ዘመድ ለመጠየቅ አስቤ እንዳልተሳካ አወጋኋት። የጎንደር አድባር ነቻ አንተን ከደብረ ታቦር አስገርታ ያመጣችልኝ ብላ ቀለደች። ከትናንትናው በበለጠ ቤቱን አሞቀ ነው አመሸን። ሌሊት መነሳት ስላለብኝ በጊዜ ተኛን። ወፍሳኝ ጫጫ በጧት ተነስታ ቡና አፍልታ ቁርሴን አበላችኝ። ረጅም ጊዜ የማውቃት ያህል ስለያት ሆዴ ባባ። የእሷ ባይብስ እሷ ስለማታውቀው ውለታዋና ለአጠቃላይ መስተንግዶዋ 50 ብር ስሰጣት ደርቃ ቀረች። እቅፍ አርጋ ለደቂቃዎች ያህል አንገቴን ሳመችኝ። በግድ አላቅቂያት ወደ አውቶቡስ ተራ አቀናው። ማለቂያ በሌለው የኬላ ላይ አሰልቺ ፍተሻ እየተማረርኩ በሰላም አገሬ ገባሁ። ሌላ ሁለተኛ ሙከራ ለማድረግ ጋሽ መስፍን ቢፈልግም አባቴ ስላልተስማማ የስደቱ ነገር በዚሁ ተቋጨ። አስኮብላዬ የታሰረው በኮንትሮባንድ ንግድ ተከሶ ቢሆንም አንድ ሰው ከአገር እንዲወጣ አርግሃል በሚልም የጥርጣሬ ክስ ነበር። የኮንትሮባንዱ ክስ ማስረጃ ቢገኝበትም የማስኮብለሉን ውንጀላ ሳያምን ቀራሉ። 2 ዓመት እንደተፈረደበት እየሰማው ይመስለኛል። የማታ ትምህርት ቤት ለመመዝገብ ጊዜው አልፏል። በ2012 ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ። ለሳምንታት እግሬስ ኪነቃ ተንከራተትኩ። አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ጠጋብዬ ስመለከት ለሬዲዮ ኦፕሬተርነት 10ኛ ክፍል ያጠናቀቁና ከዚያ በላይ የሆኑትን አሰልጥኖ እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን ድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። ያባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤቴ ሄጄ ማስረጃዬን አመጣሁና የዛን ዕለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፕሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። ብዙ ሳንቆይ ጓዜን ሸክፌ ቤላ ከተምኩ። በስልጠናው በጣም ነበር የተደሰትኩት። አብዛኛው የተግባር ስልጠና ስለነበር ትኩረታችንን የሚስብና አጓጊ ነበር። ወናው የአሰልጣኞች ኃላፊ ሻለቃ ነሲቡ በኋላ ኮሎኔል ሲሆኑ ፍጹም የተረጋጉ የወጣት ስሜት የሚገባቸውና በሙያቸው የተካኑ መኮንን ነበሩ። ትምህርቱ ክህሎትን ማዳበር የሚጠይቅ ስለነበር በወጣት እድሜ ለምንገኝ ልጆች ተስማሚ ነበር። እኛ ሲቪል ብንሆንም የሰራዊቱን ህጎችና ስነ ስርዓት ልናከብር ግድ ነበር። የምንለብሰው የወታደር ዩኒፎርም ባይሆንም የወታደሮቹ አይነት ቱታና ጫማ ነው። በሌሊት መነሳት ግድ ነበር። አልጋችንን በወታደር ስርዓት አንጥፈን የመኝታ ክፍላችንን በጽዳት መጠበቅም እንዲሁ ግዴታ ነው። እንደ ወታደር ተሰልፈን በባንዲራ መስቀልና ማውረድ ስነ ስርዓት ላይ እንገኛለን። ከተወሰነ ሰዓት ውጭ አምሽተን መግባት አንችልም። ጨለምለም ሲል ከመጣንም እንደ ወታደሮቹ ለመግቢያ የተዘጋጀውን የሚስጥር ኮድ ለዘቦች ነግረን ነበር የምንገባው። የወታደር ግዴታ ግን አልነበረብንም። ከስልጠና ውጭ እነሱ የሚሰሩትን ስራ አንሰራም። የእኛን ወጪ የሚሸፍነው የእርዳታ ማስተባበሪያ ኮሚሽን ስለነበር ከሌሎች ወታደሮች የተለየነን። አልጋችን በአየር የሚነፋ ምቾት ያለው ፍራሽ ነው። አንሶላችንም ከመስሪያ ቤታችን የተሰጠን ነው። በነፃ የሚታደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው። የምናድረውም በተለይ ለተዘጋጁልን ክፍሎች ውስጥ ነው። ስለዚህ በብዙ ነገር እንለያያለን። ለማንኛውም ቁርሳችን እንቁላል፣ ቅንጨ፣ ፍርፍር ሲሆን ምሳችንም ሆነ እራታችን ከጾም ቀን ውጭ ስጋ ወጥ ነበር። በሲቪልነት ተቀጥረን ወታደራዊ ስርዓትና ሕግ እንድንከተል መደረጉ ውስጣችን ባይፈልገውም ኋላ ላይ ሳስበው የማይገኝ ትልቅ አጋጣሚ ነበር። በጠዋት መነሳት፣ ጽዳትን መጠበቅ፣ ስርዓት መያዝ፣ የስራ ሰዓትን ማክበርና የመሳሰሉት ለሕይወት የሚያስፈልጉ ስነ ምግባሮችን ተምረንበታል። በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር። ሁሉ ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግል ለጥሩ ሰብእና ይረዳል የሚል እምነት እስካሁን ድረስ አለኝ። ተንሰይን ከወታደሮች ጋር ኖሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት። ለምን አልስማማም? የጸባይ ችግር እኮ የለብኝም። ያንንም ቢሆን የወታደር ጥላቻ የለብኝም። ይሄባኮ በርካታ ወታደር አባላት ነበሩት። አንድ ሁለቱንም ጥናት አስጠንቻለሁ። ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ። ማይገርም ጓደኝነት ደረጃ የደረሱ ወታደሮችም ነበሩ። እስካሁን ድረስ ወታደር ጓደኞች አሉኝ። እንደማንኛውም ሰው የምጠላው ካድሬዎቹን ነበር። ለነገሩ ወታደሮቹ ራሳቸው ካድሬዎቹን አይወዷቸው። በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌት ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል። እንኳን እዚያ ግቢ ገባው። ስልጣና ላይ ሆኜ ደስተኛ በሆነም አልፎ አልፎም ቢሆን ስጋት ውስጥ ነበርኩ። እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ። ፍራቻዬ የተጋነነ ቢሆንም ምክንያት ነበረኝ። ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ። በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጠናውን ጨርሰን በእርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ። ለአንድ ወር ለሚጠጋ ጊዜም እረፍት ወስደን አዲሱን ዓመት 1972 ዓ.ም በደስታ ባረክነው። ሁላችንም ወደ ተለያየ ክፍለ ሀገር ከመመደባችን በፊት የመደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋ ልቤ ጠየቅኩ። እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ፣ ሁለተኛ ከአዲስ አበባ ከወጣሁ አይቀር ራቅ ያለ የማላውቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ የደረሰኝ ምዕራብ ኢትዮጵያ ነበር። ቢርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረጋትኩት። ከአመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ህፃን ልጅ ቦረቅኩ። የምጠላውን መንግስት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽህፈት ቤት ተሰናበት። የፈሩት ይደርሳል። ከ15 ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሳኤን ስጠይቀው ፍጹም ወዳልጠበቅኩት የህይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው። ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝን በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈልጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት። አላውቅም ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጠበቃ ስለምፈልግበት ጉዳይ እየጠየቀው እያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጠበቃ ተፍ ተፍ ይላል። ወደ ቀበሌው ጽፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያስኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያባነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ጠቆመብኝ? እንዴት ደረሱበት? እያልኩ እቤት ደረስኩ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ ቀላል ነገር ይመስለኛል እያልኩ ስለፈልፍ መልስ ሳሰጠኝ ክው ብላ ቀረች። ሽንት ቤት ልሄድ ብዬ ከቤት ወጣውና በፍጥነት ወደ ጓሮ ሄድኩ። በጀርባ በኩል አጥር ዘርዬ ላመልጥ ነበር። የቆርቆሮውን አጥር እንደተጠጋው ከውጭ በኩል የሰው ድምፅ ሰማሁ። በአጥሩ ቀዳዳ ሳይ 2 አብዮት ጠበቃዎች ቆመዋል። ግቢያችን እንደተከበበ ገባኝ። አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኪሴ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባዋ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኸ። አላለቀሰችም፣ ቃልም አልተነፈሰች። አልጋው ጫፍ ላይ ቁጭ ብዬ እንደ ሕፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባዋ ስላላቆመ ትቻት ወጣሁ። ቤት ያለው ሰው ሁሉ ተከተለኝ። የራሴን ዕዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች 3 አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ 1፣ ከጓሮ 2። ያ ሁሉ አብዮት ጠበቃ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቁ። በመንጋ አብዮት ጠበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍርሃት የተጠናወታቸው ይሁኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጣለኝ። እኔ ለራሴ በንዴት ተቃጥያለሁ። ጭቅጭቃው አልበቃ ብሎት አጠገቤ ቆሞ ትገሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ ተረፍ ተነሳኝ። ሶስት አራቴ ተወኝ አልኩት። በመጨረሻ አልሰማ ሲል አንዴ በጥፊ ከዚያ በቲራሳ ነሳው እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለግኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማሁ። እድል በለው እጣ ፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰው ሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይ እናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር ያንድ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባውስ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንድ የኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንጧቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው፣ ነበንም ወደ ራሱ ቀበሌ ሲል እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓ.ም ተመረጥ መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል። ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎያሰኘን እኔም አጣርቼ ሪፖርት ያደረኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ። ካንደመት በኋላ ማለትም እኔ እርዳታ ማስተባበሪያ ያያለሁ ነበ በድንገት ሰፈር ውስጥ ተከሰተ። ያየር ወለድ ልብሱን ገጭ አርጎ በጎኑ ሽጉጥ ታጥቋል። ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ህብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የአየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ያባ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቅናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በያባነት የሚጠረጠር ሰው እንዴት ሶቪየት ህብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ መለከቱ። እነሱ ደግሞ ለማዕከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ያባ ነበርኩ መሳሪያ ልግዛብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬ ያለው ስቀጠር ያባ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም አለ። ይህ እውነት ነው። እነሱ ግን አላመኑትም። ያባ ሰርጎ ገብ አርጎ ልኮ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታስሬ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ። እንደገና የኔን ስም የጠቀሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ አገኙ። የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳ ይሁን ትላለህ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በእለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የመሄዴን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽጉጥ ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ። Thank you.
ያው የሚያበሩ ኮከብ የነበሩ ሆነው የሚኖሩ ለሳይገድባቸው ከየጎጥ መንደሩ በወንት ተፈጥሮ በወብረ ተፈጠሩ ርግባቸው ንፍርም እንደቋጠሩ መትረየስ አጭባቸው የትም የተዘሩ የአንድነት ገድላቸው ይውጣ ይዘጋ የዚያ ትልት ፈርቶች አዎ ይዘከሩ ሞተዋል ሞተን ሞተው እንደፈሩ አጥንታቸው በሆነ ቀለሙ ደማቸው ያረፉበት አፈር ሆኖ ብራናቸው ዘለ የወደቁት ሞትን ደሞታቸው የጻፉት በተግባር ክብሩ ገድላቸው ይመከር ይዘከር ትውልድ ይወቃቸው አዎ የትውልድ ፈርቶችን ማህፀና ያፈራ የጥንታቦችን ናት ውሊያቸው ሲወራ አራ ሆነውን ሕፃናቸው ሲያበራ ተስፋ ፈቃሪ በሉር በልጅዋ ትኩራራ እንጂ ለምን ትክሰል ባዘን ተቆማትራ እንደ ፈራሽ አካሎ ታሪኩንም ቀብራ ሀቅም አረምስት ውሸት አይዘራ ቋንቋ ሳይዛቸው ጎዘር ጎሳ ሳይቆጥሩ በኢትዮጵያዊነት ባንድ እየዘመሩ በወል ዓላማቱን ታሪክ እየሰሩ ፋሽስት ተጨፍጭፏቸው የትም ተዘሩ የዚያ ትውልድ ፈርቶች ዛሬም ይዘከሩ የዚያ ትውልድ ገድል በሐሰተኞች ጋር ታስሮ ተሸብቦ ከምግነት ወተት በውሸት ሸት ታልቦ ከምንም ምንም ምንም አርጎን ተመግቦ ቀጥረቢት እንዳይሆን ሳያድ ትውልድ እየፋፋ ጠግቦ ይጣ ታሪካቸው ይያት ተመዝግቦ ነፍሴን ሰው እንጂ እነታይም ባለ ለሐቁ ደሞዛ ህይወት በከፈለ ሞት በሞት አሙቶ ስለተገደለ ገዳይ ሟች ወንጅሎ ጉልበት እያበለ እውነት አይኮነኑ ሸትሮድሶ የዚያ ትውልድ ፈርቶች ታሪክ ተርበስብሶ ይነገር በላቸው ይጣ ታሪካቸው የደምድ አለበት ሀገር ይወቃቸው
ለላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ
Thank you.